The Voice of America. VOA.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ምርጫ 2007 ሰሞኑን በተለያዩ አካባቢዎች የተካሄዱ የምርጫ ዘመቻዎችን ተዘዋውረው የተከታተሉ ባልደረቦቻችን ያጠናቀሯቸውን ዘገባዎችና ሌሎች በርከት ያሉ ምርጫ ነክ ዝግጅቶችን ለምሽቱ ይዘን ቀርበናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ግንቦት 10 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ፒተር አንድሌ ጋር እስከ 1 ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚ የሰዓቱ የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል። በደቡብ ሱዳን በሚገኙ ሁለት ክልሎች የሚካሄደውን ውጊያና በሽምቅ ተዋጊዎቹና በመንግሥቱ መካከል ባለፈው ዓመት የተደረሰው የተኩስ አቁም ውል በተደጋጋሚ በመጣሱ የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት አወገዘ። የጸጥታው ምክር ቤት ትናንት እሁድ ባወጣው መግለጫ እንዳመለከተው የመንግስቱ ጦር ዩኒቲ ክፍለ ሀገር ውስጥ ያካሄደው ጥቃት ከፍተኛ አመጽ ቀስቅሶ ለ100,000 ሰዎች መፈናቀል ምክንያት ከመሆኑም በላይ ለሲቪሎች የሚሄደውን የእርዳታ አቅርቦትም አሰናክሏል። ምክር ቤቱ አክሎም በላይኛው ናይል ግዛት ባለችው የማላካል ከተማ የደረሰውን የሽምቅ ተዋጊዎቹን ጥቃት አውግዟል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወደ ኢትዮጵያ ለሚሄዱና እዚያም ለሚገኙ ዜጎቹ የጉዞ ማሳሰቢያ አውጥቷል። በኢትዮጵያው ምርጫ ወቅት ዜጎቹ ከፖለቲካ ስብሰባዎች አካባቢ እንዲርቁ መስሪያ ቤቱ አሳስቦ ለአንዳንድ አስቸኳይና ወቅታዊ ማስጠንቀቂያዎች መገናኛ ብዙሃንን እንዲከታተሉ መክሯል። ምንም እንኳ በአሁኑ ወቅት በዩናይትድ ስቴትስ ዜጎች ላይ ያነጣጠረ ስጋት አለ ባይባልም ከፍ ያለ ጥንቃቄ እንዲያደርጉ ግን መክሯል። ቀደም ባሉት ምርጫዎች ወቅት ዲፕሎማቶችና የዓለም አቀፍ ድርጅቶች ሰራተኞች ከአዲስ አበባ መውጣት በሚፈልጉበት ጊዜ ከኢትዮጵያ ውጭ ጉዳይ ሚኒስቴር ፈቃድ ማግኘት እንደነበረባቸው የወጣውን ማሳሰቢያ የዩናይትድ ስቴትሱ ውጭ ጉዳይ መስሪያ ቤት አስታውሷል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዚሁ ዛሬ ባወጣው የጉዞ ማስጠንቀቂያ ዜጎቹ በምርጫ ዕለት ትምህርት ቤቶችንና የመንግሥት ሕንፃዎችን ጨምሮ ከየትኛውም የድምፅ መስጫ ጣቢያ አካባቢ እንዲርቁ መክረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከደቡብ ኮሪያው ፕሬዚዳንት ፓርክ ጉዌንሃይ እና ከውጭ ጉዳይ ሚኒስትሩ ዩን ሚዮንግሲ ጋር ሶል ውስጥ ተገናኝተው በኮሪያው ባህረ ገብ መሬትና በአንዳንድ የጋራ ጉዳዮች ላይ ተወያዩ። መሪዎቹ ዛሬ ሰኞ ከውይይታቸው በኋላ ባወጡት የጋራ መግለጫ ሰሜን ኮሪያ በኒውክሌር ጦር መሳሪያ ጉዳይ ከዋሽንግተን ጋር ውይይት ለመጀመር አንዳችም እርምጃ ያልተጓዘች መሆኗን ኬሪ አስታውሰው ፒዮንግያንግ ላይ ጫና ማብዛት አስፈላጊ እንደሆነም ተናግረዋል። ሰሜን ኮሪያ በሚሳይልና በኒውክሌር ሙከራዋ ምክንያት አሁንም የተባበሩት መንግስታት ድርጅት ማዕቀብ እንደተጣለባት መሆኗ ይታወቃል። ሰሜን ኮሪያ አሁን የያዘችውን የሰብአዊ መብት ረገጣ ካላቆመች ጉዳዩ ወደ ዓለም አቀፉ ፍርድ ቤት ሊመራ እንደሚገባው ኬሪ ጨምረው ተናግረዋል። በእስላማዊ መንግስት ነኝ ባዩ አማጺ ቡድን ተዋጊዎች የተያዘችው የኢራቋ ራማዲ ከተማ በመንግስት ደጋፊ ኃይሎች ቁጥጥር ስር እንደምትመለስ እምነቴ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ሰኞ ተናገሩ። ኬሪ ይህን የተናገሩት ዋና ከተማዋ አንባር በቁጥጥር ስር በዋለች ማግስት ሲሆን በቀናት ጊዜ ውስጥ ከአማጽያን ቁጥጥር ነጻ እንደምትወጣ ነው እምነታቸውን የገለጡት። የአካባቢው ባለሥልጣናት ሲናገሩ ከኢራቅ ዋና ከተማ ባግዳድ 150 ኪሎ ሜትር ርቀት ላይ ባለችው የራማዲ ከተማ የተካሄደው የሶስት ቀን ውጊያ ለ500 ሰዎች ሞት ምክንያት ሆኗል። በመጨረሻም ከተቋረጠ ሳምንት የሆነው የሰሜን ምስራቅ ዩናይትድ ስቴትስ የባቡር አገልግሎት ዛሬ ሰኞ ተጀመረ። አገልግሎቱ የተቋረጠው ከዋሽንግተን ዲሲ ወደ ኒውዮርክ ሲያመራ የነበረው የመንገደኞች ባቡር ባለፈው ማክሰኞ ፊላደልፊያ ላይ ተገልብጦ በተፈጠረ አደጋ ምክንያት መሆኑ ይታወሳል። አምትራክ ቦስተንን ጨምሮ የኒውዮርክና የዋሽንግተን ዲሲ አገልግሎቱን ዛሬ ጀመረ መሆኑን የባቡር ጣቢያው አገልግሎቱ ዲሬክተር ጆሴፍ ቦድማን አስታውቀዋል። በአደጋው እስካሁን ሞቱ የተባሉት ሰዎች 8 ደርሰዋል። የቆሰሉት ደግሞ ከ200 በላይ ናቸው። ዜናው አበቃ።
አዲሱ አበበን ለሰዓቱ የዓለም ዜና መሰግናለሁ። አድማጮች ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ወደ አምቦ እናቀናለን። የመድረኩና የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ዶክተር መረራ ጉዲና ባለፈው ቅዳሜ በበርካታ ሺዎች የተቆጠሩ የአምቦና ጉደር ከተማ ነዋሪዎች የተገኙበትን የምርጫ ቅስቀሳ አካሂደዋል። ባልደረባችን ሄኖክ ሰማግዜር ከጉደር ከተማ ተከታዩን ዘግቧል።
ከአዲስ አበባ በስተምዕራብ የምትገኘው የጉደር ከተማ በዛሬው ዕለት በአይነቱ ትልቅና በዜማና በሆታ የደመቀ የምርጫ ቅስቀሳ አስተናግዳለች። የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና የጉደርን ሕዝብ ወክለው ለሶስት ተከታታይ ዓመታት በፓርላማ በአባልነት ማገልገላቸው ይታወሳል። በዛሬ የምርጫ ዘመቻቸው ለድምፅ ሰጪዎች ያቀረቡት መልእክት ከኦሮሞ ሕዝብ የመብት ጥያቄዎች አንስቶ የምጣኔ ሀብትና የልማት ተጠቃሚነት አንጻር በኦሮምኛ ሰፊ ንግግር አሰምተዋል።
ሰበከኛዎችን ሀቱ ኤጋ የን
ሀቱ ኤጋ
ሀቱ ኤጋ የን
ሀቱ ኤጋ
ሰገሌ ሰበኬ ሰኒ ኤጋ የን
ሰገሌ ሰበኬ ሰኒ ኤጋ።
ዶክተር መረራ ለህዝቡ ያሳለፉትን መልእክት እንዲያብራሩም ጠይቄያለሁ።
ዋና መልእክታችን ይህ መንግስት ላለፉት 24 ዓመታት በኢትዮጵያ ህዝብ ላይም በኦሮሞ ህዝብ ላይም ሲሰራቸው የነበሩትን ወንጀሎች፣ ሲያካሄዳቸው የነበሩ ወከባዎች፣ ሲያካሄዳቸው የነበረው ዘረፋዎች ለህዝቡ መግለጽ ነበር። በዲሞክራሲ ስም ለ24 ዓመታት ሲያደርጋቸው የነበረውን ጸረ ዲሞክራሲያዊ አገዛዝ ስንናገር ነበር። በዝርዝር አንዳንድ ቦታዎች መሬት በመቀማት ህዝብን በሌሎች መንገዶች በግብርና በሌሎች መንገዶች መዝረፍ።
የአምቦ ከተማ ህዝብ እንዲሁም ወደ 10 ኪሎ ሜትር በስተ ምዕራብ የምትገኘው የጉደር ከተማ ነዋሪዎች ግንቦት 16 ቀን ተወካዮቻቸውን ሲመርጡ መብትና የምጣኔ ሀብት ተሳታፊነት አብይ የምርጫ መስፈርቶቻቸው እንደሆኑ ገልጸውልኛል። በዚህ ሳምንት ውስጥ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአምቦ ከተማ ወደፊት የሚገነባ የባቡር መስመር የመሰረት ድንጋይ አኑረዋል። ከተማዋን አብይ ከሆኑ የምጣኔ ሀብት ማዕከሎች ለማስተሳሰር በማሰብ መከናወኑን ጠቅላይ ሚኒስትሩ ገልጸዋል። አምቦና አካባቢዋ በስፋት ከግብርና በስተቀር ሰፊ የኢንዱስትሪ ልማቶች አይታዩባትም። በዛሬው ዕለት ያነጋገርኳቸው የከተማዋ ነዋሪዎች በአምቦ ያለው የምጣኔ ሀብት እንቅስቃሴ አምቦ ውሃና ለግንባታ የሚውለው አምቦ ድንጋይ ነው ብለዋል። እስኪ የጥቂቶቹን አስተያየት እንስማ።
ተቸርታ ከለዶሳ ይባላል።
የት አካባቢ ነው የምትኖረው?
እኔ የምኖረው ጉደር 02 ቀበሌ።
እንግዲህ እዚህ ዛሬ የተገናኘ ነው ዶክተር መረራ ጉዲና የኦፌኮ መሪ እዚህ የምረጡ እንቅስቃሴ ሲያደርጉ ነበረ። ለምንድን ነው አንተ እዚህ የመጣኸው?
እኔ አመጣቴ ከስር ከመሰረቱ በ1996 ነው የጨረስኩ ከትምህርት ቤቱ። እስካሁን ተምሬም እድል አላገኘሁትም። ሁለተኛ ደግሞ ለምርጫ ፍትሐዊ ነጻነት ለማግኘት እዚህ ዶክተር መረራ ጉዲና ተገኝቶ ለመብታችን ለመከራከራቸው በጣም ደስ ብሎ ነው የመጣሁት።
ስራ በማጣት ነው እዚህ የተሰለፍከው ማለት ነው?
አዎ፣ ስራ መጥቼ አንደኛ ስራ አጥነኝ፣ ሁለተኛ ደግሞ በዚህ አካባቢ ላይ 95-96 ተገርፌ ያልታሰርኩበት ቦታ የለም። ታፍኜ አምቦ ቤተ መንግስት ውስጥ ኦርማት ኮንቴነር ውስጥ ያልተገረፍኩበት ቦታ የለም። እስካሁን አስተማሪነት ነጻ ካላገለገልክ አንድ ሁለት ወር ወይ ሶስት ወር ወይ አንድ አመት ሁለት አመት ሶስት አመት ካላገለገልክ ስራ አታገኝም የሚባል በዛ ምክንያት እኔ ይህን ስራ ነጻ አልሰራም። እኔ የደሃ ልጅ ነኝ። ወደ ቀን ስራ ገብቼ ሰርቼ ራሴን ማኖር አለብኝ ብዬ ለቅቄ ኪንግናም ኢንተርፕራይዝ ኮሪያ ደቡብ ኮሪያ የሚባሉትን በመካኒክነት ረዳት መካኒክ ገባሁ። ከዛ በጉጂ ዞን ውስጥ ሁለት አመት ከምናምን ሰርቼ አሁን ደግሞ ስራ አጥቼ ቁጭ ብያለሁ። ስራም ስላለቀ የመንገድ ስራ ስላለቀ በዛው ምክንያት አሁን ስራ ጨርሼ ቁጭ ብያለሁ። ዶክተር መረራ ጉዲና እዚህ መጥቶ ለእኛ መፍታችን ለፍትሐዊ ለኦሮሞ ወጣቶች መከራከራቸውን በጣም በጣም ደስ ብሎኝ እዚህ ጋር ለወደፊትም ደግሞ እንደዚህ እንደሚቀጥል ዛሬ አንድ አምስት ይያሉ ሰዎችን ተማሪዎቻችን እያሰሩ ያስቸገሩን ነው። በዚህ ምን አደስ ብሎኝ ነው መጣው።
መልካም እንግዲህ አንዳንድ ወጣቶችን ስናነጋግር ኢህአዴግ በስፋት የሥራ ዕድል እንደፈጠረላቸው ይገልጻሉ። በተለይ የመንገድ ሥራ እንደዚህ የመሳሰሉት የግንባታው የትምህርት ዕድል የሥራ ዕድል ተስፋፍቶልናል ይላሉ። ይሄ አንተ ቀድም ከገለጽከው ጋር አነጻጽርና እንዴት ታየዋለህ? ዶክተር መራራ ከዚህ የተሻለ ወይም ደግሞ የሳቸው ፓርቲ ኦፊኮ ከዚህ ከኢህአዴግ ወይም ከኦህዴድ የተሻለ ምን ያመጣሉ ብለህ ነው ድጋፍን የምትሰጠው?
አዎ በትምህርታቸው እርሳቸው በእውቀት በዚህ መንግስት አድሎ እንዳለ ከዚህ የተሻለ ከዚህ በተለይ ለኦሮሞ ወጣት ከዚህ የተሻለ ውጤት ያመጣሉ ብዬ እገምታለሁ።
ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ ከጉደር።
ለሌላ የምርጫ 2007 ዘመቻ ዘገባ ወደ መቀሌ ነው የምናቀናው። ዘጋቢያችን ግርማይ ገብሩ ነው ከአዲስ አበባ ወደ መቀሌ ባለፈው ቅዳሜ ጠዋት ተመልሶ አረና ትግራይ በእለቱ በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ የተከታተለው። የአረና የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን አነጋግሯል።
እንግዲህ ዛሬ በመቀለ ከተማ ውስጥ የምርጫ ቅስቀሳው ቀጥሏል። ዛሬ ገዢ ፓርቲውም የጠራው ህዝባዊ ስብሰባ ነበረ። በተመሳሳይ ደግሞ አረና መድረክም በመቀለ ማዘጋጃ ቤት እንዲሁ ህዝባዊ ስብሰባ ጠርቷል። እስኪ ከአረና መድረክ አንዱ አመራር ስለ ስብሰባው ሁኔታ እና አላማ ይነግሩናል። ማን ልበል?
እሺ፣ ስሜ አምደም ገብረስላሴ ይባላለሁ። በአረና መድረክ የህዝብ ግንኙነት ኃላፊ ነኝ። የዛሬው ህዝባዊ ስብሰባ የምርጫ ቅስቀሳ ነው። በዚህ በመቀሌና አካባቢዋ ያሉ ነዋሪዎች የመድረክ አማራጭ ፖሊሲዎች፣ ሀሳቦች ሰምተው በእውቀት የተመሰረተ ምርጫ እንዲያካሂዱ እንዲረዳቸውና አረና መድረክም በአግባቡ ሀሳቡ ወደ ህብረተሰቡ ለማድረስ ነው የተጠራው
እና የገመታችሁት ወይም ያሰባችሁትን ያህል ህዝብ ተሰብስበዋል?
በአሁኑ ሰዓት ህወሓት ሰልፍ ነው ህዝባዊ ስብሰባ ነው ጠርተዋል እና ህዝብ ደግሞ በአንድ ለአምስት ተይዘዋል። በዚህ አካሄድ ህብረተሰቡ ጠዋት ሌሊትም ትናንትም አንድ ሰው እንዳይቀር እየተባለ እየተስፈራራ ነበር። አሁን ከ2002 ስናነጻጸረው ህዝቡ አነስተኛ ነው ሊባል ይችላል። እኛም እንዳሰብነው ግን ብዙ ህዝብ ነው የተገኘው እና ይሄ የተገኘው ህዝብ ደግሞ የኢህአዴግ ተጽዕኖዎች፣ የህወሓት ተጽዕኖዎች ሳይበግረው ነው የሚመጣው እና በርካታ እና በቂ ህዝብ ተገኝቷል እንላለን።
እንግዲህ አረና መድረክ በዘንድሮ ምርጫ ወደ ህዝብ ያቀረበው አማራጮች ምንድን ናቸው የሚለውን ነገር ደግሞ ምናልባት ነገ ከሌሎቹ የአመራር አባላት ዘርዘር ያለ ኢንፎርሜሽን ለማቅረብ እሞክራለሁኝ። አቶ አንዶም ገብረስላሴን በጣም ነው የማመሰግነው።
አንድ ነገር ለማስተላለፍ ፈልጋለሁ። በዚህ ከቅስቀሳ ተያይዞ በመላው ትግራይ አካባቢዎች እየቀሰቀስን ነው። በዚህ ሂደት ግን በጣም ከፍተኛ የሆነ እንቅፋቶች እየተፈጠሩብን ነው። ለምሳሌ ዛሬ በአጽዩ ወንበርታ 11 አባሎቻችን ቅስቀሳ እያካሄዱ ያሉ በፖሊስና በጸጥታ ኃላፊዎች ተይዘዋል። ይህም የምርጫ ቦርድ የክልል ምርጫ ቦርድ ደውለን አሳውቀን መብታቸው እንደሆነ አሳውቀ እያለ ለሱም ተሰሚነት አልተገኘም። በሀገረ ሰላምም ፖስተሮች እየተለጠፉ ፖሊስ እያለ አስተዳዳሪዎች እያሉ እየተቀደደ በአይናቸው እያዩ ዝም ነው ያሉት። የታሰረ አባልም አለን። በአዲ ዳዕሮም 4 አባሎቻችን ፖስተሮች እና ወረቀቶች ሲያድሉ የነበሩት በፖሊስ ተይዘው የት እንደሄዱ አላወቅንም እስካሁን። በማጫው በተመሳሳይ መልኩ አባሎቻችን እየታሰረ ነው። በአደባይ በሁመራ አካባቢ በተመሳሳይ መልኩ ፖስተሮቹ እየተቀደዱ በፖሊስ ፊትም በአስተዳደሮች ፊትም ምንም እርምጃ እየተወሰደ አይደለም እና ከፍተኛ የሆነ አፈና ነው እየደረሰብን ያለው በአባሎቻችንና በእኛ
እንግዲህ በዚህ በመረጡን ቅስቀሳ ወቅት እየደረሰብን ነው የምትሉትን ተጽኖ በወቅቱ ለምርጫ ቦርድ ያቀረባችሁ ነው?
አዎ፣ ሁሉም እንቅስቃሴን እየተደዋወልን ከምርጫ ቦርድ ኃላፊም በዛሬ ቀን እንኳን የአጽና የሀገረ ሰላም ደውለን አስታውቀናል። እሳቸውም ደውለው ነበር ወደ ምርጫ አስፈጻሚ ወረዳው፣ ለምሳሌ ወደ አጽ ደውለዋል። የሚሰማቸው ግን አልተገኘም። አንሰማም ነው የተባለው እና ይሄ ምርጫ ቦርድ እናሳውቃለን በሁሉም አካባቢዎች፣ ግን ምላሽ ግን የለም። ህጉን ተከትለን ለሚመለከተው የምርጫ ቦርድ ግን እናሳውቃለን።
ይህንንን በሚመለከትም ከፍተኛ የመንግስት የጸጥታና የፍትህ አካላትን ጠይቄ ደግሞ ምላሹን ለማቅረብ ጥረት አደርጋለሁኝ። ለዛሬ እንግዲህ አቶ አንዶም ገብረስላሴን በጣም ነው የማመሰግነው።
እኔ አመሰግናለሁ።
ግርማይንም አመሰግናለሁ። ታዲያ ግርማይ በዘንድሮ ምርጫ ህወሓት ኢህአዴግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት እጩ አንዱን አዲስ ዓለም ባሌማ ጋርም ሰፋ ያለ ቃለ ምልልስ አድርጓል። በነገው ምሽት ዝግጅታችን እናቀርበዋለን። አሁን ወደ አዲስ አበባ እንመለስ። የኢህአዴግ የሥራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባካሄደው ስብሰባ በስካሁኑ የምርጫ ሂደት ወሳኝ የምርጫ ቅድመ ሁኔታዎች ያላቸውን አሟልቻለሁ ይላል። ሂደቱ ፍትሐዊ፣ ዲሞክራሲያዊና ሰላማዊ መሆኑን የገለጠው ኢህአዴግ በቀረው ጊዜም ተጠናክሮ እንደሚቀጥል ነው ያስታወቀው። በሌላ የምርጫ ዜናም ግንቦት 16 ለሚካሄደው ምርጫ የድምፅ አሰጣጥ ሂደት ገለጻ ተደርጓል። እስክንድር ፍሬው ተከታትሎታል።
የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሥራ አስፈጻሚ ኮሚቴ ትናንት ያካሄደው ስብሰባ መደበኛ መሆኑ ተገልጿል። ሊካሄድ አንድ ሳምንት የቀረው የኢትዮጵያ አጠቃላይ ምርጫ ግን ከዋነኛ ትኩረቶቹ አንዱ እንደነበር በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው የድርጅቱ መግለጫ አመልክቷል። እናም በግንባሩ ሊቀመንበር በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራው ስብሰባ የስካሁኑን የምርጫ ሂደት ገምግሟል። ኢህአዴግና የሚመራው መንግስት ምርጫው ፍትሐዊ፣ ዲሞክራሲያዊ፣ ሰላማዊና የህዝቡን አመኔታ ያገኘ እንዲሆን ስትራቴጂ ነድፈው እንደነበር በመግለጫው ተጠቁሟል። የዚህ ስትራቴጂ የስካሁን አፈጻጸምም ስኬታማ መሆኑን የሥራ አስፈጻሚ ኮሚቴው መግለጫ አመልክቷል። ህዝቡ በነቂስ በመውጣት ለመራጭነት ተመዝግቧል፣ የምርጫ ታዛቢ ወኪሎቹንም በዲሞክራሲያዊ መንገድ መርጧል ያለው ኢህአዴግ ይህ ሂደት ከፍተኛ ተሳትፎ የታየበት መሆኑን አስረድቷል። ወሳኝ የምርጫ ቅድመ ሁኔታዎችንም አሟልቷል ብሏል። በምርጫው ለሚሳተፉ ፓርቲዎች ምቹ የፖለቲካ ምህዳር ከመፍጠር አንጻር የተሰሩ ስራዎችም ስኬታማ መሆናቸውን ነው የገመገመው። ሌሎች ነጥቦችንም በማሳያነት ጠቅሷል። የስካሁኑ የምርጫ ሂደት በአጠቃላይ ፍትሐዊ፣ ዲሞክራሲያዊና ሰላማዊ በሆነ ሁኔታ የተካሄደ መሆኑንም ጠቁሟል። በቀሪው ጊዜም ተጠናክሮ እንደሚቀጥል አስታውቋል። የምርጫውን ፍትሐዊነት፣ ዲሞክራሲያዊነትና ሰላማዊነት ለማወክ የሚደረገውን ማንኛውንም ሙከራ ለማክሸፍ መንግስት ዝግጁ ነው ሲልም ኢህአዴግ በመግለጫው አመልክቷል። የምርጫው ሂደት ይታወካል በሚል የሚነሳው ውዥንብርም ተጨባጭነት የለውም ብሏል የኢህአዴግ ስራ አስፈጻሚ ኮሚቴ። በተያያዘ የምርጫ ዜና ካርድ ለወሰዱ መራጮች ዛሬ የድምፅ አሰጣጥ ሂደት ገለጻ ተደርጓል። በብሔራዊ ምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት በአዲስ አበባና በመላው ሀገሪቱ በሚገኙ ወረዳዎችና የምርጫ ጣቢያዎች የተካሄደው ገለጻ መራጮችን ልክ የዛሬ ሳምንት ለሚካሄደው የድምፅ አሰጣጥ የሚያዘጋጅ መሆኑ ተገልጿል። በቂርቆስ ክፍለ ከተማ የወረዳ 3 ምርጫ አስተባባሪ አቶ አየለ ቢረጋ ይህንኑን የሚያብራሩት
በዛሬው ቀን ምርጫውን በተመለከተ ሳምንት የሚደረገውን ምርጫ በተመለከተ መራጮች እንዴት ድምፅ መስጠት እንደሚችሉ፣ ድምፃቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከ12ቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይንም የጣት አሻራ ምልክት በማድረግ እንዲመርጡ ማብራሪያ በሰፊው ተሰጥቷል። ድምጻቸውን እንዳይበላሽ የተበላሸ ወረቀት ቢሆን እንኳን ድምጽ ሰጥተው ወደ ኮሮጆ ከመግባቱ በፊት ችግር ካለበት ድምጼ ወረቀት የተበላሽቶብኛል ብለው ካመጡ ሌላ እንደሚሰጣቸው ተገልጿቸዋል። ወዲያውኑ ተካላቸዋል።
የዛሬ ሳምንት እሁድ የሚደረገውን እንዲህ ነው የምታደርጉት፣ እሁድ በጥንቃቄ አድርጉት የሚል ስራ ይሰራል።
ልክ የምርጫው ስነ ስርዓት ከመደረጉ የወጣ ፕሮግራም አለ። በዛሬው ቀን በግንቦት 16 ለሚደረገው ምርጫ ህዝቡ ድምጽ የሚሰጥበት ሁኔታ ምርጫ ቦርዱ ብቻ ድምጽ መስጫ ወረቀቱን ምስል በሚመስለው ወረቀት ላይ እንዴት አድርጎ ድምጽ መስጠት እንዳለበት ይገልጻል ማለት ነው። ያን ማድረግ ነው። በወቅቱ ህዝቡ የድምጹን መስጠት እንዴት እንዳለበት በስን ሰዓት ምርጫ ጣቢያዎች ክፍት እንደሚሆኑ ከ12 ሰዓት ጀምሮ ምርጫ ጣቢያዎች ክፍት እንደሚሆኑ ከዛ በፊት የህዝብ ታዛቢዎችና የምርጫ አስፈጻሚ ገብተው አስፈላጊው ነገር እንደሚደረግ ቅድመ ሁኔታዎችን እንደሚያመቻቹ ተነጋግረናል። ይህንን ነው እንግዲህ ይህንን ከገለጽንላቸው በኋላ በእለቱ የተጓደሉ የምርጫ አስፈጻሚዎችም በዛሬ ማን የምርጫ የህዝብ ታዛቢዎች የተጓደሉ 12 የህዝብ ታዛቢ ነበሩ። ለየምርጫ ጣቢያው እንደሱ ምርጫ ህዝቡ አድርጓል።
በሰም ምክንያት የተጓደሉ ናቸው።
በተለያየ ምክንያት ከስራ እዚህ ተመርጠው አሁን ካገለገሉ በኋላ ከዛ ወደዚህ በተለያየ ምክንያት ለመስራፍ ያልቻሉ ሰዎችን በእነሱ ምትክ በወቅቱም ደግሞ በፊት ከተመረጡ ያልመጡ ሰዎችን በየጣቢያው ላይ እነሱ ለይተን 5-5 በማድረግ እንዲሟሉ ለማድረግ ጥረት ተደርጓል። ምርጫ ህዝቡ አከናውኗል። ይሄን አርጋን ነው የተለያየ።
አምስተኛው የኢትዮጵያ አጠቃላይ ምርጫ የድምጽ መስጫ ቀን ልክ የዛሬ ሳምንት ሲሆን ቅስቀሳ የሚያበቃው ደግሞ ከአምስት ቀናት በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለመጨረሻው የምርጫ ነክ ዘገባ ወደ መቀሌ የሚመልሰን ይሆናል። በትግራይ ክልል በተለይም ደግሞ በመቀሌ ትላንት እሁድ ህዝቡ በየቀበሌው ስለ ድምፅ አሰጣጥ መመሪያ ሲቀበል መዋሉን ዘጋቢያችን ግርማይ ገብሩ ገልጧል። ግርማይ ወደ ተለያዩ ቀበሌዎች በመዘዋወርም የምርጫ አስፈጻሚዎችና ድምፅ ለመስጠት የተመዘገቡ ነዋሪዎችን አነጋግሮ ተከታዩን ይዟል።
የኢትዮጵያ ምርጫ ቦርድ ባወጣው መመሪያ መሰረት ዛሬ እሁድ ግንቦት 9 መራጮች በየቀበሌያቸው በመገኘት ስለ ምርጫው ድምፅ አሰጣጥ ትምህርት ያገኛሉ። በዚሁ መሰረት ዛሬ በመቀለ ከተማ ወደ ተለያዩ ቀበሌዎች በመዘዋወር እየተሰጠ ያለው የድምፅ አሰጣጥ ትምህርት እየተከታተልኩ ነው ያለሁት። በአንድ ቀበሌ ተገኝቻለሁኝ። ስለዛ የምርጫ አስፈጻሚዎችን ልጠይቅ።
አሰርተ ተወከልት ህጽያታ ዚኒሄው እዚኦም ክልል ምክር ቤት ዝቀርቡ እዮም እዚኦም
በመቀለ ከተማ ውስጥ ቀደማዊ ወያነ ክፍለ ከተማ ዘስላሰ ቀበሌ ውስጥ ነው ያለ ነው። እና መራጮች በምርጫ አስፈጻሚዎች ዛሬ እንዴት መምረጥ እንዳለባቸው ስለ ድምፅ አሰጣጡ ነው ትምህርት እየወሰዱ ያሉት። እስኪ አሁን ይንገሩኝ፣ እንዴት ነው ትምህርቱ? ቀላል ነው ወይ? ግልጽ ነው ወይ? ትምህርቱ እንዴት ነው እየተሰጠ ያለው?
አሁን ትምህርቱ ለክልል 10 ሰዎች ለእጩነት እንደቀረቡ ከአስሩ አራት የምንመርጥ መሆኑን እሱን በግልጽ ተምረናል። አንድ ደግሞ ለፌዴራል አለ አዲስ አበባ የሚሄድ ከእነሱ ደግሞ አራት አሉ። ከአራቱ አንድ እንደምንመርጥ ተምረናል።
ምልክቱስ ግልጽ ነው? በግልጽ ይታያል?
ምልክቱም ንብ አለ። ንብ የህወሀት ነው የሚለው። የመድረክ አርና ደግሞ እጅ አለ። የኢአድን ነው የሚለው ማጭድ አለ። ኢደፓ ደግሞ አበባ። የምንመርጠው ደግሞ እንዴት አድርጎ እንደሚታጠፍ፣ እንዴት አድርጎ እንደሚገባ፣ ካርድ ይዛችሁ እንደምትመጡ ብለውናል። የጠፋ ካለ ደግሞ ቁጥሩን አመልክታችሁ ትቆዩና ቁጥሩን ተፈልጎ ከማህደሩ እንደምንሰጡን ወረቀት ነው የሚሰጠው። የካርድ የለም አልቀዋል። ካርዱ ስለጠፋ ደግሞ ወረቀትን የመምረጫ ወረቀት እንደምንሰጥ ነግረውናል።
ማዕዛ ንስሩ እባላለሁ። የቀዳማይ ወያነ ጣቢያ ዘስላሰ ነቁጣ መረጣ ሆሳና ይባላል ያለንበት።
የሆሳና የድምፅ መስጫ
ሆሳና የድምፅ መስጫ ነው። አሁን
አስመራጭ ነው።
አስመራጭ ነው። ያው አስፈጻሚ።
እንዴት ነው ሰው በግልጽ እየተረዳው ነው? ጥያቄዎችን ያነሳል?
ጥያቄው ያነሳል። መጀመሪያ አስተምሮ ሲሰጥ አፈላላይ በሌለበት ለሁሉም ያሉት ምልክቶች ይነገራል። ልዩነት በሌለበት በሁሉ ምልክቱን ይዘረዘራል። ከነ ስሙና ከነ ምልክታቸው ልዩነት በሌለው ለሕዝቡ ይፋ እያደረግን ውለናል።
ያልገባው ጥያቄ ያነሳል። በግልጽ
ሌላ ቀርቶ ወረቀቱ እንዴት አጥፈዋለሁ የሚልም ያቀርባል። አንድ ሰጥቼ ለሁሉም ያው አይደለም ወይ የሚል አለ። አይደለም አራት ካለ አራት መምረጥ፣ አንድ ካለ አንድ ይመረጣል።
ስለዚህ ዛሬ እስከ 12 ሰዓት ነው የምትጠብቁት እዚህ በህጉ መሰረት?
አዎ እስከ 12 ሰዓት የመጣ ሰው እየተረዳ ይሄዳል። የጠፋውም እየጠየቀ ሁሉም ነገር እየተደረገለት ይሄዳል። አሁን ስንት ወረቀት ነው የሚሰጠንም ይላል። ሁለቱም አንዱ አንድ ይመረጥበታል፣ አንዱ አራት ይመረጥበታል። ምስጢር ቦታ ሄዶ ራሱ ነው የሚመርጠው።
በጣም ነው ማመሰግናችሁ። አሁን ደግሞ በሰሜን ክፍለ ከተማ ደደቢት ቀበሌ ቀጠና 5 የምርጫ መስጫ ውስጥ ነው ያለሁት። ምርጫ አስፈጻሚዎች አሉ። ሰዎች እየመጡ ትምህርቱን እየወሰዱ እየሄዱ ነው። የምርጫ አስፈጻሚ ነው
አስተባባሪ ነኝ። ግርማይ ወላርጋ ይባላል።
አቶ ግርማይ እንዴት ነው ሂደቱ? እንዴት እየሄደ ነው?
እኛ ዛሬ በአገር አቀፍ በወጣ ፕሮግራም መሰረት ከጧት ጀምሮ ህዝቡ ተቀስቅሶ መጥቶ ለምርጫው ጊዜ የሚያገለግለው ትምህርት እንዲቀስም ምን ማድረግ እንዳለበት፣ ምን ይዞ መቅረብ እንዳለበት፣ ምን ይዞ መምጣት እንደሌለበት ግልጽ ለማድረግ ለማስተማር ነው ህዝቡን የቀሰቀስ ነው። መጀመሪያ ይዞ መቅረብ ያለበት ካርድና መታወቂያውን ይዞ መቅረብ አለበት። በዚያው መሰረት የምርጫ ወረቀት ይሰጠዋል። የሚሰጡ የምርጫ ወረቀቶች ሁለት ናቸው። አንድ ሰማያዊ ቀለም ያለው የምርጫ ወረቀት ለተወካዮች ምክር ቤት የሚያገለግል ሲሆን፣ አረንጓዴ ቀለም ያለው የምርጫ ወረቀት ደግሞ ለክልል ምክር ቤት ነው። ለተወካዮች ምክር ቤት አራቱን ፓርቲዎች አንዳንድ እጩ አቅርበዋል። ለክልል ምክር ቤት ሶስት ፓርቲዎች የህወሓት ኢህአዴግ አራት እጩ አባላት፣ የአረና መድረክ አራት እጩዎች፣ የኢዴፓ ሁለት እጩዎች ቀርበዋል። የኤክስ ምልክት መጻፍ የሚችል ሰው በስክሪፕቶ የኤክስ ምልክት በተገቢ ቦታ ላይ ምልክት ማድረግ እንዳለበት፣ መጽሐፍ የማይችል ደግሞ የቀለም ፓድ ይቀርብለትና አመልካች ጣቱን አጥቦ ቀለም በመንከር ተገቢ ቦታ ላይ የጣት አሻራ ምልክት ይሰጣል። ይሄ እንግዲህ የሚታወቁ ምልክቶች እነዚህ ናቸው። ሶስተኛው ግን በእድሜ ምክንያት፣ በእርጅና ምክንያት ማስተዋል የማይችሉ ምልክቶችን መለየት የማይችሉ አይነ ስውሮችን ደግሞ የራሳቸው የሆነ አጋዥ ይዘው መምጣት ይችላሉ። ይህ የሚመጣው አጋዥ 18 እና ከ18 በላይ መሆን አለበት። ምናልባት ህጉ ፈቅዶለት የጦር መሳሪያ መታጠቅ የሚችል ሰው እንኳን ቢመጣ ያንን ለሚመለከተው የጸጥታ ክፍል ማስረከብ እንዳለበት ነው።
ሌላ ደግሞ ከአንዳንድ ሰዎች የሰማሁት ምንድን ነው፣ ካርድ የለንም የሚሉ አሉ። ዛሬ ካርድ መውሰድ ይችላሉ? ይፈቀዳል?
ዛሬ አይፈቀድም። ካርድ ማንኛውም ሰው ወስዷል፣ ሊጠፋበት ግን ይችላል። የጠፋበት ሰው የሚተካበት የራሱ የሆነ መንገድ አለው። ዛሬ መጥቶ ልውሰድ ካለ ግን አይችልም።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ 3 ሰዓት በአጭር ሞገድ በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅት መልሰን እስክናገኛችሁ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን እሰናበታለሁ። ያስተናገድኳቸው አሉላ ከበደ ነኝ። መልካም ምሽት።
Bye, bye. This program has come to you from the Voice of America, Washington.